ከጥቂት ዓመታት በፊት በአዲስ አበባ የመዝናኛ ስፍራዎች፣ ካፌዎችና ቡና ቤቶች ሰዎች በእረፍት ቀናት ሻይ ቡና እያሉ ጋዜጦችና መጽሔቶችን ሲያነቡ መመልከት የተለመደ ነበር። በአሁኑ ጊዜ ግን እነዛ የህትመት ውጤቶች እምብዛም አይታዩም፣ እንዲያውም ለመጥፋት ተቃርበዋል ይላሉ የአሜሪካ ድምፅ ያነጋገራቸው ባለሙያዎችና የዘርፉ ተዋናዮች። የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ሥራ አስፈጻሚ አቶ ታምራት ኃይሉ በገበያ የቀሩት የህትመት ውጤቶች በጣት የሚቆጠሩ ብቻ ናቸው ይላሉ።
አሁን በተጨባጭ 3-4 ፕሬሶች ካልሆኑ በስተቀረ እንደ በፊቱ በጋዜጣ መረጃን ማግኘት፣ በመጽሔት ማግኘት በጣም አስቸጋሪ የሆነበት ሁኔታ ነው ያለው።
በህትመት ሚዲያው ዘርፍ ረዥም ጊዜ መቆየታቸውን የሚገልጹት አቶ ፈቃዱ ማህተመ ወርቅ ባለፉት ጊዜያት የራሳቸውን ሐምራዊ፣ እንቁ፣ ኢትዮ ሀበሻ፣ ጊዮንና ሀበሻ ሪቪው የተሰኙ ጋዜጦችና መጽሔቶችን ሲያሳትሙ መቆየታቸውን ተናግረዋል። በሂደት ግን የህትመት ሚዲያው እየተመናመነ መምጣቱን ነው የሚናገሩት።
እውነት ለመናገር በፊት እንደው ከ2006 በፊት የነበረውን ለመግለጽ ከ150,000 እስከ 200,000 ኮፒ ነው በአንድ ቀን ቅዳሜ ቀን የሚወጣው። አሁን ግን በገበያው ላይ የምታየው ቅዳሜ ቀን የሚወጣው ተሰብስቦ 10,000 ላይ የሚችልበት ጊዜ ላይ ነው ያለን። ይሄ እንግዲህ የሚያሳየው ምን ያህል የማንበብ መረጃን በነጻነት የማግኘት ችግሮች በሀገሪቱ ላይ እንዳሉ ነው የምታየው።
ለህትመት ሚዲያው መዳከም የተለያዩ ምክንያቶች ቢኖሩም ዋናው ግን ከማስታወቂያ እጦት የመነጨ እንደሆነ ባለሙያዎቹ ይናገራሉ። አቶ ቴዎድሮስ ካሳ ልዩ ልዩ ጋዜጦችንና መጽሔቶችን በማሳተም ላለፉት 20 ዓመታት በዘርፉ መቆየታቸውን ገልጸዋል። የመጨረሻው የህትመት ውጤትም የሀበሻ ወግ መጽሔት እንደነበር የገለጹት አቶ ቴዎድሮስ ይኸው መጽሔት ለ8 ዓመታት ገበያ ላይ ከቆየ በኋላ ባለፈው ዓመት ተዘግተዋል ይላሉ።
በአዋጅ ደረጃ ወይ ደግሞ በወረቀት ደረጃ እንዳለ እናውቃለን። ነገር ግን አንድም የመንግስት ማስታወቂያ ስራዎች ሌሎች የመንግስት ሚዲያዎች ላይ፣ ሌሎች የመንግስት የህትመት ውጤቶች ላይ የሚተላለፉ አንድም ቀን የሀበሻ ወግ መጽሔት ወይ ደግሞ እኔ በበላይ ሆኜ በምመራው መጽሔት ላይ አንድም ቀን ማስታወቂያ መጥቶልን አያውቅም። እንኳን ከመንግስት አካል ሊመጣልን ቀርቶ ግለሰቦች እንኳን በፈቃደኝነት ወይ ደግሞ መጽሔቶቹ ህዝብ ያነባቸዋል፣ ህዝብ ይፈልጋቸዋል፣ ህዝብ የሚፈልገው ላይ ነው ማውጣት የምንፈልገው ብለው እንኳን እኛ ላይ ማውጣት አይችሉም ነበር። እኛ ላይ ካወጡ በመንግስት በኩል ጫና ይደረግባቸው ነበር። ማስታወቂያ የሚሰጡ ድርጅቶችንም ልዩ ክትትል ይደረግባቸው ነበረ።
አቶ ፈቃዱ ማህተመ ወርቅ እንደዚሁ የወረቀትና የማሳተሚያ ዋጋ መናር፣ መረጃን በቀላሉ አለማግኘትና ፖለቲካዊ ጫና የህትመት ዘርፉን ቢፈትኑትም ትልቁ ችግር ግን የማስታወቂያ እጦት እንደሆነ ይገልጻሉ።
ኢትዮ ሀበሻ ጋዜጣ ያው በማስታወቂያ ችግር ከአቅም በላይ በመሆን አቁመነዋል። ፍትሐዊ የማስታወቂያ ክፍፍል እንዲኖር ብዙ ጊዜ ጥያቄ አቅርቧል። ለነጻ ለሆኑ ሚዲያዎች የመንግስት ተቋማት እንግዲህ ነጻ ለሆኑ ሚዲያዎች ግብር ከፋዮች ናቸው፣ እነሱም የህዝብ ናቸው፣ መሰጠት ነበረበት። ግን የሚሰጠው ለሚፈለጉ ተመርጠው ነው የሚሰጠው። እኛ እንደ ተቋም ሄደን ጠይቀን መልስ የሚሰጠን የለም። ሁሉም መንግስት ተቋም ላይ ትልቁ ችግር ለሚዲያዎቹ መመናመን፣ የወረቀቱን መጨመር ችግር ሊሆን ይችላል። ወረቀቱን ግን ማስታወቂያ ካገኘ እነኚህን ነገሮች ከቨር ማድረግ ትችላለህ። እና የወረቀት ዋጋ መወደድ፣ መንግስት በሞኖፖል ማስታወቂያዎቹን መያዝ እና ወደ ነጻ ሚዲያዎች እነኛ ማስታወቂያዎች እንዳይሄዱ እቀባ መጣል ከገበያ እንድንወጣ እያደረገን ያለ ነው።
ይኸው ችግር የህትመት ውጤቶችን ብቻ ሳይሆን የብሮድካስት መገናኛ ብዙሃንንም እያዘጋ ነው ይላሉ ባለሙያዎቹ። በቅርቡ ከሳተላይት ከወረዱት የቴሌቪዥን ጣቢያዎች አንዱ የሆነው የኢሳት ቴሌቪዥን ዋና ስራ አስፈጻሚ አቶ አበበ ቦጋለ በዘርፉ ያለውን የማስታወቂያ ችግር እንዲህ በማለት ያብራራሉ።
ላለፈው 2 ዓመት ያህል ከፍተኛ የሆነ የፋይናንስ ፕሬዥር ውስጥ ኖር ነው። ምንም አይነት ማስታወቂያ እሳት ላይ አይመጣም። ትንሽ ከሳተላይት መክፈል አቅቶን ነው የቆም ነው። በተለያየ መንገድ የሚደርሱብን ጫናዎች እንዲነሱልን እና ፌር በሆነ መንገድ ማስታወቂያ ማግኘት እንድንችል የጀመርነው ጥረት አለ። እሱን እየጠበቅን ነው። እስካሁን ድረስ በዚህ ጉዳይ የተቀነሰ ሰራተኛ የለም። ግን በዚህ የምንቀጥል ከሆነ ሰራተኞቻችንን ለመበተንና ለምን ከአየር እንደጠፋን ጋዜጣዊ መግለጫ ሰጥተን የምንሰናበትበት ሁኔታ ይኖራል የሚል ሀሳብ አለኝ።
ለማስታወቂያው መታጣት ፖለቲካዊ ጫና ትልቅ ሚና ተጫውቷል በማለትም ይገልጻሉ አቶ አበበ።
እሳት ላይ በምንሰጣቸው ማስታወቂያዎች ምክንያት ከመንግስት የተለያዩ ጫናዎች ሊደርሱብን ይችላል የሚል ስጋት እንዳላቸው ያነጋገርናቸው ባለሀብቶች ወይ ትላልቅ ድርጅቶች ያንን ስሜት ገልጸውልናል።
የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ የአቅም ችግር የገጠማቸው የቴሌቪዥን ጣቢያዎች ተዘግተዋል ይላሉ።
ከቅርብ ጊዜ ወዲህ እዚህ ዶላር ለውጥ ጋር ተያይዞ ከፍተኛ የሆነ የሳተላይት ክፍያ ስላለ በዶላር የሚከፈል እሱን ማግኘት በጣም አስቸጋሪ ከመሆኑ ጋር ተያይዞ በመጀመሪያ ላይ የተወሰኑ መገናኛ ብዙሃን ስርጭታቸውን አቆሙ። አንዳንዶቹ ሰራተኞቻቸውን ቀነሱ፣ ጋዜጠኞችን ማለት ነው። አንዳንዶቹም ተዘጉ ማለት ነው።
ለፋይናንስ አቅም ማጣት ትልቁ ምክንያት ምን እንደሆነም ገልጸዋል።
በተለይ የግሎቹ በአናነት ስራቸው ሊሰሩ የሚችሉት ከማስተዋቂያ ገቢ ጋር በተያያዘ ነው። አሁን ባለው ወቅታዊ ሁኔታ ህትመት መገናኛ ብዙሃኑ እየተራከበ ከመሆኑ ጋር ተያይዞ ይሄ ነው የሚባል ማስተዋቂያ ለማግኘት አስቸጋሪ ነው። ማስተዋቂያው ከሌለ ወይ በስርጭት ነው ገቢ ሊገኝ የሚችለው ብዙ በማተም ማለት ነው። አሁን ደግሞ በስፋት ለማተም የሚያስችል ሁኔታ የለም። አንዱም ቀደም ያነሳነው የወረቀት ዋጋ አለ። ሁለተኛ የስርጭቱ የአንባቢው ቁጥር ጋር የተያያዘ ችግር አለ። በዚህም የተነሳ ቁጥራቸው ቀላል የማትላቸው ጋዜጦችና መጽሔቶች ተዘጉ። ሬዲዮና ቴሌቪዥንም አካባቢ የሚታየው ነገር ተመሳሳይ ነው ያለው። አንድም ማስታወቂያ ሳያስነግሩ የሚሄዱ ጋዜጦች እንዳሉት ሁሉ ሬዲዮና ቴሌቪዥን ላይ ተመሳሳይ ነገሮችን እንመለከታለን እና በዚህ ሁኔታ ሊቀጥሉ እንደማይችሉ ይታወቃል።
በማስታወቂያ እጦት ምክንያት ዋናዎቹ ብዙሃን መገናኛ ከገበያ ከወጡ ህብረተሰቡ ለማህበራዊና ለዲጂታል ሚዲያው ይጋለጣል። ይህ ደግሞ የራሱን ጉዳት ሊያስከትል ይችላል በማለትም ያስረዳሉ ባለሙያዎቹ። አቶ አበበ ቦጋለ
ህዝቡ ወደ ማህበራዊ ሚዲያ የሚገፋው ነገር ደግሞ በሰላምና መረጋጋትን በማምጣቱ ነገር ላይ አሉታዊ ተጽዕኖ እየጎላና እያደገ ሀገሪቷንም ዲስተብላይዝ የማድረግ እውነታ ውስጥ እንዳይከተት በግሌ እሰጋለሁ። እነዚህ ቴሌቪዥኖች ደግሞ ሙሉ በሙሉ መጥፋት ኤዲቶሪያል ፖሊሲ ኖሯቸው ተጠያቂነትና ኃላፊነት ስሜት ተሰምቷቸው ለማይሰሩ አለመረጋጋቱን ሊያባብስ ስለሚችሉ ሰዎች ሜዳውን መልቀቅ አደጋ ላይ ይዞ ይመጣል የሚል ፍርሃት ስላለኝ ይሄ ነገር ታስቡበት ሆኖ ብዬ ነው የማስበው። በየደረጃ ያሉ የመንግስት አካላት ሚዲያን ደግሞ ማቆየት የሚቻልበት የሀገሪቱን የዲሞክራሲ ተቋማቶችን ለመገንባት ከሚደረገው ጥረት አኳያ እንደ አንዱ ተልኳቸውና እንደ አንዱ ግዴታቸው አድርገው ቢያስቡት ጥሩ ነው ብዬ አስባለሁ።
በኢንተርኔት ሽፋን ውስንነትና በኢንተርኔት ዋጋ መወደድ ምክንያትም አብዛኛው ማህበረሰብ ከዲጂታል ሚዲያው መረጃ የማግኘት እድል አይኖረውም ብለዋል። የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ስራ አስፈጻሚው አቶ ታምራት ኃይሉ ችግሩን በዘላቂነት ለመፍታት ሁለት ምክር ሐሳቦችን ለመንግስት አቅርበናል ብለዋል።
የመጀመሪያው ይሄ በፖሊሲ ደረጃ ያለ የአልኮል መጠጦችን ሙሉ ለሙሉ ከመገናኛ ብዙሃን ላይ የማገድ ሁኔታው ሊስተካከል ይገባል። ቢያንስ በሌሎች ሀገሮች ላይ እንደተለመደው ከተወሰነ ሰዓት በኋላ መገናኛ ብዙሃን እነኚህን ማስታወቂያዎች ልጆች ከተኙ በኋላ ማለት ነው ማስነገርና አቅማቸውን መገንባት ይችላሉ። በዛ የተሻሉ ፕሮግራሞችን ሊሰሩ ይችላሉ። ሁለተኛው አማራጭ ደግሞ ብለን ያሰብነው የሚዲያ ፈንድ መቋቋም አለበት ብለን እናስባለን። የመገናኛ ብዙሃን አዋጁ በቅርብ ጊዜ እንዲሻሻል ለፓርላማ ቀርቧል ከሚኒስትሮች ምክር ቤት። እሱ ላይ ተደጋጋሚ ውይይቶችና ክርክሮች በፓርላማ የዲሞክራሲ ጉዳዮች ቋሚ ኮሚቴ በኩል ጥሪ ተደርጎልን ተወያይተናል። እዛ ላይ ሊደነገጉ የሚገባቸው ህጎች ካሉ እሱን ሀሳብ እንድንሰጥ በተጠየቅነው መሰረት ይሄ የሚዲያ ፈንዱን እንደ አንድ አጀንዳ አድርገን አቅርበነዋል።
የሀበሻ ወግ መጽሔት ባለቤት አቶ ቴዎድሮስ ካሳም መንግስት ችግሩን ለመቅረፍ ሚናውን መወጣት አለበት ይላሉ።
የኢትዮጵያ ብሮድካስት ባለስልጣን የሬጉላቶሪ ስራ ላይ ብቻ ነው በጣም አተኩሮ የምታየው እና ይሄ በሀሳብ መደገፍ በማቴሪያል መደገፍ እንኳን ይቀር፣ ነገር ግን እንደው የሚያስፈልጉ ነገሮችን አብረን ሆነን እንስራ፣ ተማክረን እንስራ የሚሉትን ነገሮች ማየት አልቻልንም። ቢችል ሚዲያውን ጠርቶ አወያይቶ ምንድን ነው ችግራችሁ፣ የቆማችሁበት ምክንያት ምንድን ነው የሚለውን ነገር በውይይት ደረጃ ቢያወያየን ያሉትን የመፍትሄ ሀሳቦችም ልንነግረው እንችላለን።
በጉዳዩ ዙሪያ ከኢትዮጵያ መገናኛ ብዙሃን ባለስልጣን አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።